ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ አመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር ዕውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ምጣኔ ሀብታዊ ተግዳሮቶች ሲጋለጡ ይታያሉ። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከልም ጥቂት የማይባሉት ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ የተሰናዳው ዘገባ ሀብታም ስዩም እንደሚከተል ያቀርበዋል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና
12-13 ሰዓት እንሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊትሊ ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንዶክመንትድ ሊባሉ ይችላሉ።
እኒህ ወገኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊሆን ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነጻ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻሪቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልደ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልደ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ሲመጥም ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል፣ ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ባለፉት 5 ዓመታት የኢትዮጵያ መገናኛ ብዙሀን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሀን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሀን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ተሬ ሸዳ ላይ የተዘጋጀ ነው። ሁለቱ ምሁራንም ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ያቀረቡ ናቸው። እንግዲህ ከሁለቱ አንደኛቸውን አነጋግሬ ያሰናዳው ዘገባ ይቀጥላል።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሽዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየሁ
የመንግስት በእምነት ውስጥ በሃይማኖቶች ውስጥ በጣልቃ የመግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች፣ ትልልቅ የምታያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይ አጌንስት አድረማውን በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ። እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየመጣ እየታየ ሄደ ማለት ነው። ወይ ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች፣ የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል። አየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግ ሚዲያ ነው። ዘን እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ ይህን አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት፣ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሀን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት፣ የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይንም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ነው። መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን አንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ የለም ማለት ነው። በጣም ፖላራይዝድ የሆነ ነገር ነው ብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻ ምን ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ፣ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥል እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋና ምክንያት ቴንሽኑ ነው።
በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁ እና የስራ ባልደረባቸው ፕሮፌሰር ቴሬ ሽዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ፣ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። የእነሱ ይሁንታ ወይንም የእነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ የመንግስት ደግሞ መገናኛ በጣም ነፃ ሆኖ እንዲዘግብ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱን ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው፣ የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን እንትን በደንብ ለይቶ ያለማወቅ ነው። ቅድምን ብዬሻለው የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየሁ የሃይማኖት ፈቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
Shaguye shaganam shagitu Maji mo taukale shalan chena gamlali tu Atai ni mo sarganya malsanya moro yedara Lepe kachi yewala yishesh litafanda mora yezora Shurrabatan niyala Europa, Europa, Europa ni Atme di mo italian amerika legosi ni Shate mo italian amerika paris
ከረሞር ማብቂያ ላይ የሐማስ ታጣቂዎች ያደረሱትን ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታም ለሁለተኛ ጊዜ ተፈናቀሉ ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ህይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ይገኛሉ። የአሜሪካ ድምጽ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ከወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓውያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት እቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል።
ቤት ውስጥ ነበርኩ እዚህ ጋር እናም ሁሉም ቦታ ትንሽ ተጎድቻለሁ።
ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደድለኛ አርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖር የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል።
ማን ይማርሽ አንይ ማርገሽ ነውት ከሸሊ አደርሸፈኒ
አንድ ለነገርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነቴ ውስጥ ይስማኛል። ወደ ሥራ መሄድ አልፈልግም። አንድ ቀን ሰራለሁ አንድ ቀን አልሰራም። ፍርሃት ብቻ ነው የሚስማኝ። ሐኪም ጋር መሄድ ፈልጋለሁ። ነገር ግን የጤና መድህን አስተነል ለኝም።
የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከ30,000 በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት 7 ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጠያቂዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት አቀንቃኝ ባለሙያ ናቸው።
This has been a real re-traumatizing incident. Not only that
ሁኔታው አሰቃቂ ክስተት ነበር። ያ ብቻ ሳይሆን አንዳንድ የስደተኞች ቤተሰቦች ተገድለዋል። በጥቅም 7ቱ ጥቃት የተገደሉ 2 ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለነሱ በጣም አስቸጋሪ ሁኔታ ነው።
ይህ በተለይ ከኤርትራ ተሰዶ ለመጣው እንደ ተክ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው።
ማማሽ ከሼ ማማሻኒ አይቲ አኒ ጋዳልት በሚልኻማ
ለኔ በጣም ከባድ ሁኔታ ነው። ያደኩት ጦርነት ውስጥ በነበረ ሀገር በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ ሀገር መጣው። ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይሄንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩ ነው የሚሰማኝ። ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም።
ተክ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ ያገኙም። እንዳብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሃሮን ያስረዳሉ።
The evacuation system in Israel unfortunately is related
አለመታደሉ ነው። ተፈናቃዮችን ወደ ሌላ ቦታ የማዛወሩ ሂደት ከእስራኤል ህጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸው። ስለዚህ መንግስት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዛወር የሚሰጠውን እርዳታ ማግኘት አይችሉም።
የአሜሪካ ድምጽ በዚህ ጉዳይ ዙሪያ ከእስራኤል መንግስት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በዋናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹን ግን በህገወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደተኞቹ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማ ጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስታብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው።
ولو كيبلنا معناك من المدينه زكويف نحن ارجعنا عشان نحن بمعنى כמו زي سمارت تيمبو
كمنجس من ما عينت ردات هيسطنم ايه غودال اند ترى شرق يتطالنا عينت هو يسمعنيال
መንግስ ተአብ እብራይስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚሰማቸው በእስራኤል የጦር ኃይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት ዕጣ ፈንታ ይጨነቃል።
مسخيك ايش لي اربع لاديم ايش لي بن عسب بن شمونه امروا لي انا خنوني بغولاني انا خنوني بن صنخانيم
አራት ልጆች አሉኝ። የ10 እና የ8 አመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። ያየሩ ለዶታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ አለመሆናቸው ነው ያውቁም።
እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያቁት ብቻኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስጋኞች ናቸው። በሲሊያ ሜንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።